The Voice of America. አድማጮች ወደ ተከታዩ ዝግጅታችን እንወሰዳችሁ። ባለፈው ሳምንት የጀመርነውና በሰዓት መገታት ምክንያት ለዛሬ በይደር ያቆየነው ነው። ከሁለት ሳምንታት በፊት ዋሽንግተን ዲሲ ውስጥ መግለጫ የሰጡ የፖለቲካ ድርጅቶች ህዋትና ኦነግን ጨምሮ 9 ሆነው የኢትዮጵያ ፌደራሊስትና ኮንፌደራሊስት ኃይሎች ጥምረት በሚል መመስረታቸውና ስልጣን ላይ ያለው መንግስት በኃይል በማውረድ የሽግግር ሂደት እንዲኖር ለማድረግ እንደሚሰሩ ይፋ አድርገዋል። በሌላ በኩል ደግሞ ይህን መግለጫ ተከትሎ አዲስ አበባ ላይ መግለጫ የሰጡ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ህዋትና ራሱን የኦሮሞ ነጻነት ሰራዊት የሚለው ኃይል ኢትዮጵያን የማፍረስ ተልዕኮ በመወጣት ላይ ናቸው ሲሉ ገልጸዋል። የህግ ባለሙያውና አማካሪው አቶ ውሸት ሞላ በበኩላቸው የፖለቲካ ድርጅቶቹ ስብስብ ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ በእጅጉ የራቀ ነው ብለውታል። ባለፈው ሳምንት በዚህ ዙሪያ የተሰናዳ የመጀመሪያ ክፍል አስደምጠናችሁ ነበር። ክፍል 2 ቀጥሎ ይቀርባል። በካናዳ የሚገኙት የህዋት ተወካዩ እንዲሁም የዘጠኞቹ ድርጅቶች አስተባባሪዎች አንዱ የሆኑት አቶ ዮሐንስ አብርሃም ባለፈው ሳምንት ዝግጅታችን ግንባሩ የኢትዮጵያን መንግስት በኃይል የማስወገድ ዓላማ እንዳለው ገልጸው ነበር። ለዚህም ተከታዩን ጥያቄ አንስቼላቸው ነበር።
መንግስት ለድርድር ለመቀመጥ ፈቃደኛ ቢሆን ያንን አትቀበሉ ማለት ነው? አይቀበልም ማለት ነው? ይሄ ትብብር?
አዎ፣ በትብብሩ መሰረት እስካሁን በቂ የሆነ ጉዳት አድርሷል ኢትዮጵያን ላይ። ከበቂ በላይ ልመና ተደርጎለት አልቀበልም ብሏል። ስለዚህ ካሁን በኋላ የመጨረሻው እርምጃ መውሰድ አለብን ብለው ነው ግንባር የፈጠሩት ድርጅቶች የወሰኑት። ያ ግን የሚወሰደው እርምጃ ደግሞ በጉልበት መወገድ አለበት የሚል ነው።
የዓለም አቀፍ መንግስታት ዩናይትድ ስቴትስን ጨምሮ ዛሬም የወጡ መግለጫዎችን ጭምር ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ እና ሁሉም አካላት ወደ ድርድር እንዲገባ የሚጠይቁ ግፊቶች እያየሉ መጥተዋል። ስለዚህ ከነዚህ ሐሳቦች ጋር አይቃረንም እናንተ ወሰናችሁት ውሳኔ?
አይቃረንም የሚል እምነት አለኝ። ዓለም አቀፍ ድርጅቶች ትልቅ ሀገሮች ቅድም የተጠቀሱትን ባለፉት 10-11 ወራት ያለማቋረጥ ሲያቀርቡት የነበረው ጥሪ አለ። ይህ ሲቀርብ የነበረ ጥሪ ትግራይ ውስጥ እየተካሄደ ያለው ጭፍጨፋ፣ ሰው መግደል አቁም አለበት፣ ያለ አግባብ ያለ ህግ የትግራይ መሬት የያዘ አካል ትግራይ መውጣት አለበት፣ የአማራን እየተጠቀሰ የኤርትራን እየተጠቀሰ ማለት ነው፣ ትግራይ በረሃብ እንዲያልቅ በበሽታ እንዲያልቅ ተከቧል፣ ይህንን ከበባ መሰበር መቻል አለበት፣ መከፈት መቻል አለበት እያሉ 11 ወራት ለፍፈዋል። እነዚህ አካላት የሚሰማቸው አካል አላገኙ። ሰሚ አካል ስላላገኙ እኛም ስናቀርብ የነበር ነው ይህንን ነው። እኛ ስን አሁን ግንባር የፈጠሩት ፓርቲዎች 9 ፓርቲዎች ማለት ነው። ከዚህ በኋላ ለነዛም አካላት ጥሪ ሲያቀርቡ የነበሩትን አካላት ሲያቀርቡት ለነበረው ጥያቄ ሁነኛ ምላሽ ሊሰጣቸው የሚችለው ጥሪ የተደረገለት ጥሪውን ወደ ጎን ትቶ በጉልበት ብቻ ነው መፍትሄ መስጠት የሚችለው ብሎ ሲንቀሳቀስ የነበረ አካል በማስወገድ ብቻ ነው የሚሆነው።
አሁን ሲጠቅሱ እነዚህ አካላት ፌዴራል መንግስቱ ኃይልም የኤርትራ መንግስትም እንዲወጡ ሲጠይቁ ነበር ብለዋል። የህወሓት ኃይሎች ከያዟቸው የአማራ ክልል ቦታዎች እንዲወጡ ሲሉም ይጠይቃሉ። እሱም አልተፈጸመም፣ እሱን አላካተቱትም።
እውነት ነው። ቀደምም ለማንሳት ሞክሬያለሁ። ጥሪ ሲያቀርቡ እያሏቸው የነበሩ ነገሮች ነበሩ። የተያዙ ቦታዎች መለቀቅ መቻል አለባቸው ብሏል፣ በኤርትራም በአማራም። ከዛ በላይ ደግሞ ግን የተቀመጡ ነገሮች ነበሩ። አንደኛው ከበባው ቅድም እንዳለ የከበባው መነሳት መቻል አለበት የሚል፣ ሁለተኛ ትግራይ ውስጥ የተደረገ አሰቃቂ የሆነ ግፍ አለ፣ ያንን ተጣርቶ ይህን ወንጀል የፈጸሙት ወደ ህግ መቅረብ አለባቸው የሚል ነበረ። የትግራይ መንግስትም ፓራለል ይህንን የሚመስል ቅድመ ሁኔታ ነበር ያስቀመጠው። ወንጀል የፈጸሙት ወደ ህግ ይቅረቡ፣ አላግባብ የተያዘ መሬት የያዙ አካላት ይነሱ፣ እንደዚህ ከተደረገ እኛ ወደ ሌላ የምንሄድበት ምንም አይነት ምክንያት የለንም የሚል በግልጽ ነበር ተደጋግሞ ሲነሳ የነበረው። የትግራይ ከዛ ይውጣ ተብሏል እንዳልሽው እውነት ነው። ትግራይ ግን ወደዛ የሄደው የሰው መሬት ለመውረድ አይደለም፣ የሌላ አካል መሬት ለመውሰድ ብሎ አይደለም። ወደዚህ የተደረገበትን ከበባ የተደረገበትን ዘር ማጥፋት እንቅስቃሴ ለማስወገድ ነው ወደዛ ሄደው። አሁንም አልተወገደም፣ ያኛው አልተወገደም። ደሴ ላይ ሆነን እንኳን ወደ መቀሌም ወደ ሌላ የትግራይ አካባቢም አውሮፕላን እየላኩ ንጹሃን እየገደሉ።
አቶ ብሸት ድርድርን በተመለከተ ላነሳንላቸው ጥያቄ ምላሽ ሲሰጡ ቀድሞውኑ አንድን ሀገርና ህዝብ ለማፍረስ ህዝቦቿን ለመበተን የተነሳ ድርድር ብሎ እንዴት ይጠይቃል ሲሉ መልስ ይጠይቃሉ።
እንግዲህ ሁላችንም የምናውቀውና ሆም ብለው መዘንጋትና መርሳት ከሚፈልጉት አካላት ውጭ የአንድ ሀገር የመከላከያ ሰራዊት ላይ ሚት ተኩሶ ለዚህ እንደዚህ አይነት ችግር ተጥሮ ድርድር ማለት አንድ ሀገር እንደ መንግስት ምንም አላት ተብሎ አይታሰብም። መከላከያ ሰራዊቱ ላይ ወይም የሉዓላዊነቱ መገለጫ የሆነው ተቋም ላይ ያንን አይነት አጸያፊና ነውረኛ ድርጊት ፈጽሞ መከላከያ ሰራዊቱን ለማፍረስ በርካታ እርቀት ተሂዶ እንደዚህ አይነት ወንጀል ከተፈጸመ በኋላ ወንጀለኛም ሆኖ ልደራደር ማለት ይሄ ለህግና ስርዓት በፍጹም ተገዢ አለመሆን፣ እስከ ዛሬ ይዘውት የነበሩት ነገር አንሶኛል ብሎ ከእንደገና ከመነሳት ወይም ደግሞ ሲግግብ ከመሆን የሚመነጭ ነው ይሄንንም ብሎ።
ያም ሆኖ አቶ ዮሐንስ አሁን የምንቀበለው ድርድር የለም ባሉት ላይ አቶ ብሸት አስተያየት እንዲሰጡ ጠየቅናቸው።
ከአሁን በኋላ በሀይል ወይም በመከላከያና በተመሳሳይ የወታደራዊ አቅም የበላይነት አግኝተናል ብለው በቅዥት ያሰቡት ይመስለኛል። ይህንን በቅዥት የምልበት ምክንያት አንደኛ አሁን ያለው ጦርነት ባህሪ ካለመረዳት የመነጫ ነው። የሀገሪቱ በተለያዩ ብሔሮች ተከፋፍላ ወይም ደግሞ የብሔርተኝነቱትን እየሰፋ ሂዶ እየገነነ ሂዶ አሁን ያለንበት ሁኔታ ላይ ደርሰናል። በእንደዚህ አይነት ሁኔታ የትግራይ ወይም ደግሞ የትነግ ሰራዊት የገፋ ነው ወይም ደግሞ ልቆጣጠር እችላለሁ ከሚል የቅዥት አሰስመንት የመነጭ ይመስለኛል። ወይም ደግሞ አሁን አድቫንስ እያደረግን ስለሆነ ወይም አሁን ያለንበት ኮምፒውተር ደ አካባቢ ስለሆነ ድምቀኝሽ አካባቢ ስለሆነ እናሸንፋለን የሚል የፕሮፓጋንዳ አካል ነው ይሄ በራሱ የኢንፎርሜሽን ዋርፌርም አካል ነው ይሄ ንግግር በራሱ ማለት ነው። እና ከዚህ ከኢንፎርሜሽን ዋርፌር ወይም ከሳይኮሎጂካል ዋርፌር ከመረጃና ከስነ ልቦና ጦርነት አንጻር ብቻ ነው እንጂ ይሄ ሊታይ የሚችለው ነባራዊ ከነባራዊ ሁኔታው በፍጹም የራቀ ነው። ጥሩ አንድ ነገር ብቻ ማለት የምፈልገው ይች ሀገር ባለቤት አላት፣ ባለቤት አልባ አይደለችም። መንግስት አሁን ያለው መንግስት በምርጫ ተመረጠ ወይ ምን አለ ህጋዊ ነው አይደለም ዲሞክራሲያዊ ነው አይደለም የሚለው እንዳለው ነው። ሀገር ረጅም ታሪክ ያላት፣ ህዝብ ያላት፣ የቆየ ባህልም ታሪክም የአርበኝነት መንፈስም ያለው ህዝብ እና የሀገር ባለቤት አለው። ማንም ዝም ብሎ ከውጭ ሆኖ በሚዘውረው ወይም ደግሞ በሆነ ሚዲያ በፕሮፓጋንዳ ጦርነት እና በመረጃ ጦርነት በስነልቦና ጦርነት የሚፈርስ ሀገር አለ። የሀገር ባለቤት አለው። በአሜሪካ ሆኖ ነው ማቲያቶ ለመቀጣት የሚሰባሰቡ ድርጅቶችና ስፖንሰሮቻቸው የምትፈርስ ሀገር አይደለችም። መንግስት ሊንገራገጭ ይችላል፣ መንግስት ልሂድ ሊመጣ ይችላል። ኢትዮጵያ እንደ ሀገር ግን ትቀጥላለች። የእነዚህ ድርጅቶች ወይም ደግሞ ግንባሮችን አጠቃላይ አካሄድ በተለይ ለትግራይ ህዝብ እጅግ በጣም አደገኛ አካሄድ ነው እና ለትግራይ ህዝብም የሚያዝኑ ከሆነ ከዚህ ድርጊታቸው ቢታቀቡ ጥሩ ነው። ኢትዮጵያም ነው ባለቤት አላት፣ ሀገር ይሄ ሀገር ባለቤት አለው የሚለውን ማስተላለፍ ነው የሚፈልግ።
ለአቶ ዮሐንስ የግንባሩ መመስረት ይፋ በተደረገ ጊዜ የተሰጠውን ገለጻና ስለ ስብስባቸው ጥያቄ አንስተንላቸው ነበር። ሌላ በመግቢያው ላይ መግለጫ የሰጡት ወይም ማብራሪያውን የሰጡት ግለሰብ ይሄ ቡድን ይሄ ስብስብ በዋናነት የትግራይ ተወላጆች፣ ከዛ ደግሞ ቅማንት፣ ኦሮሞ፣ አገው እንደዚህ በማንነታቸው ተነጣጥሮ ጥቃት ሲደርስባቸው ነበረ ኢትዮጵያ ውስጥ ብለው ያነሳሉ። በተመሳሳይ ደግሞ በኢትዮጵያ ውስጥ ያሉ የአማራ ብሔር ተወላጆች ብሔርና ማንነትን መሰረት ያደረገ ጥቃት ለረጅም ዓመታት ሲካሄድባቸው እንደቆየ ዝርዝር ማብራሪያዎችን እየጠቀሱ ይናገራሉ። አሁን ደግሞ እናንተ ባደረጋችኋቸው ስምምነቶች ውስጥ ለምሳሌ ዘጠኙን ብናያቸው የአማራን የሚወክል ወይም የአማራን ውክልና ያለው አንድም ሰው አላካተታችሁም። ለምንድን ነው ይሄ የሆነው? እንደሚባለው አማራ እንዲጠፋ ወይም አማራ
በኢትዮጵያ ውስጥ ወከልና እንዳይኖረው የማድረግ አካሄድ አለ ለሚሉ እንደ ማሳያ መሆን አይችልም ወይ አካሄድ?
ሊሆን አይችልም የሚል እምነት ነው ያለኝ። ሲሆን መጀመሪያ ምናልባት ከመነሻው ስላነሳሽው ከመነሻው ብናነሳ ጥሩ ነው። ኢትዮጵያ ውስጥ ያሉት የፖለቲካ አለመስማማቶች፣ የፖለቲካ ሽኩቻዎች ከሁለት ነገር የሚነሳ ነው የሚል እምነት አለኝ። በአንድ በኩል ሁሉንም እንደ አንድ የምታይ ስል አንድ ቋንቋ፣ አንድ ሃይማኖት፣ አንድ አለባበስ፣ አንድ አነጋገር ብቻ የሆነ ኢትዮጵያ የሚል አስተሳሰብ ያለው አካል አለ። ሌላው እንዳታሳዩኝ እንዳታነሱብኝ ብሎ የሚያምን ማለት ነው። በሌላ በኩል ደግሞ ኢትዮጵያ ውስጥ ከ80 በላይ የተለያዩ ማንነቶች አሉ። እነዚህ ማንነቶች የራሳቸውን ማንነት ማቀብ በአንድ በኩል፣ ከዛ በኋላ ደግሞ ፈቅደው ሁላችንም ማንነታችን እንደተጠበቀ ሆኖ እንደተከበረ ሆኖ አብረን ደግሞ አንድ ላይ እንሆን ብሎ የሚያምኑ ደግሞ አካላት አሉ። በእነዚህ መካከል የሚደረግ ቁርቁስ ነው። እኔ የሁለተኛው አካል ችግር አለው ብያ ላይ ምክንያቱ ወዶ ያደረገው አይደለም። እግዚአብሔር ሲፈጥሮ አንዱ ወዶ አማራ ወይም ደግሞ ወዶ ትግራዋይ ወዶ ሲዳማ ተወላጅ አድርጎ አልፈጠረውም። እግዚአብሔር ተፈጠረ ይሄ ሰው። ከተፈጠረ እግዚአብሔርን ተፈጥሮ በመተላለፍ አንተ ቋንቋ አይደለም ቋንቋ አማርኛ ነው፣ የምትበላው ዶሮ ወጥ ነው፣ የምትለብሰው ሸማ ነው ብሎ የሚነሳ አካል ካለ ስህተቱ የሚሆነው የዛ አካል ስህተት ነው እንጂ ተፈጥሮን ተቀብሎ እግዚአብሔር የፈጠረውን አካባቢ ቆየ የሚኖር ሰው አይደለም የሚል እምነት አለ። ቅድም በመግቢያ ላይ ስናገር እንዳነሳሁት ይሄ ስብስብ አንዱ ኮር ፕሪንስፕል ብሎ የወሰደው ኢትዮጵያ ውስጥ የተለያየ ማንነት አለ። እነዚህ ማንነቶች የራሳቸውን እድል ባልተገደበ መልኩ ራሳቸውን እንዲወስኑ የሚያደርግ ስምምነት ነው፣ ወይ ደግሞ ይህንን መርህ የተቀበለ ነው። ይህንን መርህ የሚቀበል ከባህር ዳር የሚሆን ከጎንደር፣ ከወሎ፣ ከሌላም አካባቢ በማንኛውም ሰዓት ለመግባት መድረጉ ክፍት ነው። ይህንን አልቀበልም የሚል አካል ካለ ግን በሌላው ጎራ ነው ያለው ማለት ነው። እነዚህ አንጻር የተሰለፈ ነው ማለት ነው። ከእነዚህ አንጻር የተሰለፈ ከሆነ ደግሞ ወደዚህ የሚገባበት ወይም ደግሞ እዚህ ላይ አልተጨመረም የሚባልበት ነገር ሊነሳ የሚችል አይመስለኝም። ስለዚህ መነሻው የፖለቲካ ልዩነታችን ኢትዮጵያ ውስጥ ያለው ኬስ ነው የሚነሳው የሚል ነው። የአማራ ህዝብ አብዛኛው የአማራ ህዝብ የሚበደል መሆኑን አውቃለሁ። ኤሊት ነን የሚሉት ሰዎች በሚያደርጉት ያልተገባ እንቅስቃሴ፣ በስሙ በሚያደርጉት በሚነግዱት ንግድ እንደሚጎዳ አውቃለሁ አብዛኛው የአማራ ህዝብ። እነሱን ተዉ የማለት ኃላፊነት ደግሞ ግን የህዝቡ ነው የሚል እምነት አለ።
አቶ ብሸት ይህንን ሀሳብ ይቃወማሉ።
እንደ ህወሓት ወይም ደግሞ እንደ ትህነግ ጠቅላይ የሆነ ስብስብ ወደፊትም ይፈጠራል ወይ አላት። አንደኛ ነገር ይህ ቡድን በእኩልነት ፈጽሞ የማያምን ቡድን ነው። ይህ ደግሞ ስልጣን ላይ በነበረበት ወይም በዋናነት ኢትዮጵያ ሊዘውርበት በነበረበት ወቅት የነበረውን ኤክስፔሪንስ ወይም ደግሞ ልምድ ማስታወስ ብቻ በቂ ነው። አራት ድርጅቶችን ብቻ አሰባስቦ ሌላውን አጋር አድርጎ በኢትዮጵያ ላይ እንዳይሳተፉ ከልክሎ ራሱ ብቻውን አዛዥ ሆኖ ሲሰራ የነበረ ድርጅት መሆኑ ይታወቃል። ሁሉንም ነገር ጠቅልሎ የመስራት አባዜ የተቀናወተው እንደዚህ ድርጅት ያለ አይመስለኝም። ሲጀመር ይህ ፓርቲ ከጥንቱም ቢሆን ለመገንጠል የተቋቋመ ነው። ጥላቻ ላይ የተመሰረተ ነው። ጠላት ብሎ ህዝብን የፈረጀ ነው። አሁንም መሬት ላይ በውጊያ ላይ ባሉበት ወቅት ወይም ደግሞ አሁን ጦርነትን በከፈቱበት ጊዜም እንኳን ሲታይ ማህበረሰብን እንደ ማህበረሰብ እንደ ህዝብ በጠላትነት ፈርጆ የሚንቀሳቀስ ቡድን ነው። ኢትዮጵያንም ለማፍረስ ነው እየሰራ ያለው። ይሄ ደግሞ የዚህ ድርጅት በተለየ ትህነግ አፈቀላጭ የሆኑ ሰዎች የተናገሯቸውን መውሰድ ይቻላል። የፓርቲው ሊቀመንበር ዶክተር ደብረጽዮንም እንደተናገሩት ደግሞ ወደ አንድ ሁለት ጊዜ በሚዲያቸው የዚህ ጦርነት አላማው የተመረጠውን መንግስት ብለው የሚጠሩትን የራሳቸውን መንግስት ወደ ስልጣን ማምጣት፣ ሌሎች ቦታዎችን ነጻ ማውጣት እና የትግራይ ህዝብ ራስን እድል በራስ መወሰን ወይም መገንጠል ማረጋገጥ ነው። ይህም በተደጋጋሚ ተናግረውታል። ባለፈው አመት አካባቢ ደግሞ አዘጋጅተውታል የተባለውን ሰነድ የሚያረጋግጠው ወይም ደግሞ ተመሳሳይ ይዘት እንዳለው ማንም ሰው የሚያውቀው ነው። መመስረት የሚፈልጉት ከእንደገና ሁለት ኦፕሽን ይዘው ነው። አንድ መገንጠል፣ ሁለተኛ ደግሞ በተወሰነ ጊዜ በኢትዮጵያ ማዕቀፍ ውስጥ ቆይተው የብቻቸው ሀገር መመስረት ነው። ኮንፌዴሬሽን ወይም ደግሞ ሉዝ የሆነ ፌዴሬሽን አቋቁመው ትግራይን ነጻ የመውጫ ጊዜ መግዣ ነው።
አጠቃላይ አሁን ስልታቸው ማለት ነው እና እንደ ክሮሺያ ሆኖ ላይክ ክሮሺያ በሀብት የበለጸገች ሀገር ናት። እዚህኛው ጋር ያላቸው አሰስመንት የተለየ ነው። ሶ ራሳቸውን ችለው ሚሊታሪ ገንብተው ሀገር ሆኖ እስከሚወጡ ድረስ ሌላ ተጨማሪ ጊዜ መግዛት እንደሚፈልጉ ነው ከንግግሮቻቸውም ከዘጋጇቸውም ሰነዶች መረዳት የሚቻለው። ከዚህ አንጻር ፍላጎታቸው መገንጠል ተወሰነ ጊዜ ወይም ከተወሰነ ጊዜ በኋላ መገንጠል፣ እስከዛው ጊዜ ድረስ ደግሞ ሀገር ለመሆን የሚያስችላቸውን ሪሶርስ እና የመሳሰሉትን ከሌላው መዝረፍ ነው። አሁንም በተግባር እየታየ ያለው ከወደ አማራ ክልል ከገቡበት ጊዜ ጀምሮ ያልተዘረፈ አንድም ንብረት የለም። ያልተዘረፈ የግለሰብ የለም፣ መንግስት የለም፣ የመንግስታዊ ተቋማት ያልሆኑ ድርጅቶች የለም። በሙሉ በደረሱባቸው ቦታዎች በሙሉ እየዘረፉ እና እየወሰዱ እያካበቱ ነው። ከዚያ አሁን እንዲመስለው ምንድን ነው ፌዴራሊስት ኃይሎች ኮንፌዴሬሽን ምናምን ቡድኖች የሚሏቸው ለጊዜው እንደ ከበር ወይም ደግሞ እንደ ማታለያ የሚጠቀሙባቸው ናቸው እንጂ የእውነተኛ ባህሪያቸውን የሚገልጽም አይደለም። ከዚህ ባለፈ ደግሞ ኢትዮጵያ ውስጥ ፌዴራሊዝምን አልቀበልም ያለ ብሔር ወይም ስብስብ ደግሞ የለም። ፌዴራሊዝም ሲጀመር የቡድን መብት የግለሰብ መብት ምናምን ከሚለው ጋራ በቀጥታ እንትን የሚል አይደለም። ለምሳሌ አሜሪካን ብትወስድ አሜሪካ ፌዴራሊዝም የቡድን መብት ላይ የቆመ አይደለም። መሰረ የብሔርን መብት ባለማክበር አንደኛ የሚታወቀው ይሄ ቡድን ነው፣ ቴሌፍ ነው። የብዙ ብሔሮችን በብሔራቸው ብቻ መሰረት አድርጎ በርካታ ግፍ ሲፈጽምባቸው የነበረ ድርጅት ነው። ከባህሪውም አንጻር ፌዴሬሽን ወይም ደግሞ ሸርድ የሆነ ሩልን እና ኢኳሊቲን ወይም ሰልፍ ሩልን የማይቀበል ቡድን ቢኖር ቴሌፍ ነው። እንደ ማህበረሰብ ኢትዮጵያ ውስጥ ፌዴራል አወቃቀርም የማይቀበል የለም። ኮንፌዴሬሽን ሲሆን ልክ እንደ ኢዩ ማለት ነው፣ እንደ አውሮፓ ዩኒየን ማለት ነው። ዘ ቤስት ኤግዛምፕል ኢዩ ነው። ይሄ ማለት ደግሞ የኮንፌዴሬሽን መፍጠር ማለት ሶቨሪን የሆኑ ሀገራትን መፍጠር ነው።
አቶ ዮሐንስ አለባበስና የምግብ ባህልን ከጠቅላይነት ጋር አቆራኝተው በሰጡት አስተያየት ላይ የአቶ ውብሸትን አስተያየት ጠይቀንበታል።
እንግዲህ ይህንን የሚሉት አሁን ጦርነት የከፈቱት የትነግ ሰዎች ናቸው እና ትነግ የአበሻ ቀሚስ በመልበስ እንግዲህ የትግራይ ህዝብም እንግዲህ አንደኛ ይመስለኛል። ክሮች በመስራትና በመላት ከሆነ እነሱ እንግዲህ ከሌላው የተለየ ምናምን አይደለም። ይሄ የአንድ ህዝብ የራሱ ባህል ነው። ክትፎን ኢትዮጵያ አይደለም ወይም ደግሞ ቆጮን ኢትዮጵያ አይደለም ወይም ደግሞ እንደዚህ ያለ ወይም ላይክ በግመል ያለው አቦ ወይም በግመል ግመል የሚያረባ አፋር ኢትዮጵያ አይደለም የሚል አማራ ኑሮ ያውቃል ብዬ አላስብም። ይሄ ፓርት ኦፍ የጦርነቱ አንድ አካል ወይም ደግሞ የሀሰት ትርክቱ አንደኛ በቃ ማጠንቀኛው ነው ማለት ይቻላል። እንዲህም ተመሳሳይ ጽሁፍ ለምሳሌ ጽሁፍ ዋለልኝ ሲጽፍ የአማራን ብቻ ሳይሆን የትግራይንም ጨምሮ ነው የጻፈው። ይህንን ሆን ብለው ላይ ሲጠንሱታል ያከፉታል። ይሄ ማንነትን ለመፍጠር የሚደረግ እንትን ነው። ሁልጊዜም ብሔር የሚፈጠረው ሁለት ነገር ላይ ነው ወይም በብሔር ዙሪያ ሰው የሚሰባሰበው ሁለት ፒላር ወይም ሁለት ምሰሶዎች ላይ በመንጠልጠል ነው። አንደኛ ጠላት የሚል ጠላት ብሎ አንድን ማህበረሰብ በመፈረጅ ኢማጂንድም ይሁን ሪልም ይሁን ጠላት በመፍጠር እና ጠላት አለብህ ብሎ እዛ ዙሪያ በመሰባሰብ፣ ሁለተኛ ደግሞ ተረት ወይም ደግሞ የሀሰት ትርክቶችን የሆኑ የእውነት ትርክቶችን ይዞ ሁልጊዜ በማስተጋባት እና በዛ ዙሪያ በመሰብሰብ ነው። በተለይ ሚክን መፍጠር ለብሔር መሰባሰቢያ ነው እና ይሄ የራሳቸውን ነው አጀንዳ ለማድረግ ወይም ደግሞ የትግሬ ብሔርተኝነትን ወይም ደግሞ የሌላ ብሔርተኝነትን ለመፍጠር ሲሉ የፈጠሩት ትርክት እንጂ የእውነታውና ተጨባጭ መሬት ላይ ያለው የአማራ ማህበረሰብ እንደዚህ አይነት አስተሳሰብን ምንም የለውም። የአማራ ማህበረሰብን እንግለጸው ከተባለ ሊበራል የሆነና ማንም አትንኩኝ ማንንም የማንንም ባህል የማይነካ የራሱን ባህል የማያስደፍር ነው።
በዚህ ሂደት ውስጥ ሰዎች እየሞቱ እየተፈናቀሉ ንብረት እየወደመና ሀገር አደጋ ውስጥ እየወደቀ ነው እና ይህ ሂደት ሌላ የብዙ ሰዎች ህይወት እንዲጠፋ ሌላ ውድመት ሌላ አደጋ እንዲያስከትል አያደርግም ወይ የሚል ጥያቄ ለሁለቱ መንግዶች አንስተን ነበር። አቶ ዮሐንስ
እንግዲህ መምረጥ ነው ሲሆን እነዚህ ዘጠኝ ድርጅቶች የተስማሙበት ነጥብ ግልጽ ነው። የተባለው ምንድን ነው? ህዝብ እየገደለ ያለ አካል አለ። ውሸት አይደለም። ባለፉት 11 ወራት በትግራይ አብዛኛው ስለሆነ ነው እንጂ ኦሮሚያ ውስጥም አማራ ውስጥም አፋርም ሶማሌም የትም ብትሄጂ ወደ ደቡብ ክልልም ብትሄጂ ሰው እየፈጀ ያለ አካል አለ። ይህ አካል ይወገድ የሚል ነው እያስቀመጡ ያሉት። የለም ይህ አካል የመላእክ ስብስብ ነው ምንም ማንም ሰው አልገደለም የሚል ካለ መምረጥ ነው እንግዲህ ያው ይታገላል ማለት ነው ከነዚህ አካላት ጋር ይህ አካል እያለ ያለው ስምምነቱ ላይ እንደተቀመጠው በትግራይም በሌሎች አካባቢዎችም ህግ ጥሶ ወንጀል የፈጸመ አካል አለ ከወንጀሎቹ አንዱ ደግሞ ወደ ንጹሃን እህል እንዳይገባ መድኃኒት እንዳይገባ እየዘጋ አለ ይሄ መከፈት አለበት የሚል ነው እንግዲህ እህል አለማቅረብ መከልከል መድኃኒት አለማቅረብ መከልከል የንጹሃን ስራ ነው ትክክለኛ ስራ ነው ብሎ የሚያምን ሰው ካለ እንግዲህ ምርጫውን ማየት ነው የሚሆነው ማለት ነው እና እዚህ ላይ የተቀመጡ ስምምነቶች እነዚህ ናቸው እርግጠኛ ነኝ ኢትዮጵያ ውስጥ ሰላም እንዲመጣ መረጋጋት እንዲመጣ የሚፈልግ ሰው ካለ ሰው ይለቅ ሰው ይበደል ከሚል አካል ጋር አብሮ የሚሄድ አይመስለኝም ካለ ግን የምርጫ ጉዳይ ነው የሚሆነው ብዬ ነው ወስደው
ለመሆኑ የዚህ ጦርነት ማብቂያው የት ነው አቶ ብሸትን ጠየቅናቸው
የጦርነቱ መጨረሻ እንግዲህ መደምደሚያው ፖለቲካዊ እንደሚሆን ይታወቀ ነው በጦርነት ውስጥ ማሸነፍና መሸነፍ ያለ ነው መፍትሄው መጨረሻ የሚሆነው ፖለቲካዊ ነው ይሄ ይታወቀ ነው ነገር ግን ይሄ አሁን እየመጣ ያለው ኃይል እያደረሰ ያለው ጉዳት በድርድር የሚቆም አይደለም ደሴና አካባቢው የደረሰውን ዝርፊያና ውድመት በፖለቲካ ድርድር የሚፈታ አይደለም ዘራፊ ቡድን ዝርፊያውን ማቆም አለበት የዘረፈውን መመለስ አለበት ላደረሰው ጉዳት ካሳ መክፈል አለበት ይሄ እና ተመሳሳይ ድርጊት ሳይፈጸም ወይም ሎ ኤንድ ኦርደር ሳይፈጸም እየዘረፉ እየገደሉ ሊኖር አይችልም ሶ ይሄ በአንደኛው አሸናፊነት መጠናቀቅ አለበት ነገር ግን ላስቲንግ ሶሉሽን የሚሆነው ወይም በቋሚነት የሁልጊዜም መፍትሄ ሊሆን የሚችለው ፖለቲካዊ መሆኑ ግድ ነው እነዚህ አሸባሪ ድርጅቶች ናቸው አሸባሪ ተብለው ተፈርጇል በትክክልም እና ደግሞ የአንድ አሸባሪ ድርጅት ሊፈጸማቸው የሚችሉ ድርጊቶችን በብዙ እጥፍ የፈጸሙ ቡድኖች ናቸው እነዚህን ኃይሎች ህግና ስርዓት ስር ውለው ወይም ደግሞ በጦርነት ሂደት ተሸንፈው ከዛ በኋላ የሚኖር ሌላ አካል ጋር የፖለቲካ ድርድር ማድረግ ጤናማ ሊሆን ይችላል ይሄ አካል ካልሸነፈ ወደፊትም ሰላም ይሆናልም ብዬ አላስብም እንደውም ራሱ የበላይ ሆኖ ጂኦፖለቲካውን ራሱ ይዘውራለሁ ብሎ ምክንያቱም የዚህ ባህሪ ተፈጥሯዊ ባህሪ የበላይነትና ቀዳሚ ነው ብሎ ነው የሚያምነው የበላይ ካልሆንኩ የሚልና በእኩልነት የማያምን ሲኒርም ብሎ የሚያስብ ድርጅት ስለሆነ ሁልጊዜም ከሚለው ሀገርን ለማስከበር የሌሎችን መብት ለማስከበር ከእኩልነት ከምናምን ጋር የሚሄድ አይደለም እና በአጠቃላይ የዚህ እንቋጫው ፖለቲካዊ ድርድር ነው ነገር ግን ቡድን በወታደራዊ ምከታ መቀልበስ መቻል አለበት
አድማጮች በዚህ ጉዳይ ላይ ተጨማሪ ውይይቶችን ይዘን በሌላ ጊዜ እንመለስበታለን።